ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን መልካም ፈቃዱ ሆኖ ተከታታዩን የኦሪት ዘዳግም መጽሐፍ ጥናታችንን ዛሬ ደግሞ ከምዕራፍ 32 እስከ ምዕራፍ 34 አጋማሽ ድረስ አብረን አንድ ላይ እንመለከታለን። እግዚአብሔር አምላካችን በሚኖረን ክፍለ ጊዜ ሁሉ አስተማሪውን ጌታ መንፈስ ቅዱስን ልኮ ለኔም ለናንተም ለሁላችን የሚረባ ማዕድንና ቃልን እንደሚያካፍለን እኔ አምናለሁ። በደምና በስጋ ያልሆነ ከጸባዖቱ ሁሉ እግዚአብሔር አምላካችን በእውነት ባስተማሪው በመንፈስ ቅዱስ እንደሚናገረን ለሕይወት ዘመናችንም ትርፍን እንደሚያደርግልን እግዚአብሔርን ተስፋ እናደርጋለን። እስቲ እንደወትሮ ሁሉ ወደ ዝግጅታችን ከማለፋችን አስቀድመን ማርያም ላይ እናዳምጣለን። ናመስግን ጌታችን ሆይ እናመሰግናለን። በዚህች ጊዜ አንተን ታላቁን ጌታችን ያከበርን ያሞጋገስን እግዚአብሔር ሆይ እስከዚህች ሰዓት ድረስ ደሞ ደርሰናል። የተበከን የመራህንና ለዚህች ሰዓትም ያበቃን አንተ ነህ ጌታ ሆይ። ኖ በዚህች ሰዓት ደግሞ ጌታ ሆይ ስምህን እንጠራለን። ኖ እግዚአብሔር አምላካችን ሆይ ሰማያዊ ማድህ ደሞ ናፍቆን በፊት አለን። እንድትመግበን እንድትናገረን እንለምናሃለን። ይህንን እድል ያላገኙ ብዙዎች አሉ። እግዚአብሔር ሆይ ይህንን የማዳን ጥሪ ወንጌሉን ያልሰሙ ብዙዎች አሉ። ለነሱም ደግሞ እግዚአብሔር አምላኬ እንድትደርስላቸው እንለምናሃለን። እኛ ያገኘነውን በረከት፣ እኛ ያገኘነውን ሰላም፣ እኛ ያገኘነውን መረጋጋት እግዚአብሔር አምላኬ ለነርሱም ደግሞ እንድትሰጣቸው እንጸልያለን። በበሽታ በተለያዩ አይነት ደዌዎች ተመተው በጭንቀት እግዚአብሔር አምላኬ ተይዘው በብቸኝነትም ጌታዬ ሆይ ተይዘው እነሆ ለራሳቸው ውጣ ውረዱን መሸከም አቅቷቸው የሚቅበዘበዙትንም ሁሉ እንድትገናኛቸው እንጸልያለን። የሚኖረንን ጊዜ ባርክልን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። ወጭ በትላንትናው ምሽት ክፍለ ጊዜ ጥናታችን የመጨረሻዎቹ የሙሴ ምክሮችን እንዲሁም የሙሴን መዝሙር በተመለከተ ስናጠና ቆይተን ከሰዓት አኳያ ማገባደዳችን ይታወሳል። ዛሬም የዛኑ ቀጣይ ክፍል እናቀርብላችኋለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘዳግም ምዕራፍ 32 ቁጥር 3ን ተመልከቱ። ኦሪት ዘዳግም ምዕራፍ 32 ቁጥር 3 አድማጮች እንግዲህ አንድ በአንድ ይያልን አሁን የዘዳግምን መጽሐፍ ልናጠናቅቅ ነው። እዚህ ክፍል የምንመለከተው የሙሴን መዝሙር ነው። እስቲ ቁጥር 3ን እንመልከት። የእግዚአብሔርን ስም ጠራለሁና ለአምላካችን ክብርን ስጡ ይላል። ባለንበት ዘመን ስነ ጽሑፋችንን ብዛም እግዚአብሔርን አስተዋውቅም። ስለ እርሱ መልካምነት የሚናገሩ በጥቂት ነው። ብዙዎች ስሙን አንስተው ቢጽፉም እንኳ ለከንቱ ነው። እንዲህ ይላል ቁጥር 4፣ እሱ አምላክ ነው፣ ሥራውም ፍጹም ነው፣ መንገዱም ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው ይላል። ይህ ስላለቱ የተዘመረ መዝሙር ነው። የመጀመሪያውና የተጻፈበት ቃል እርሱ አለት ነው የሚል ሲሆን አማርኛው እርሱ አምላክ ነው ተብሎ ተተርጉሟል። አለት የሚለው ቃል በዚህ መዝሙር ውስጥ 7 ጊዜ ተጠቅሷል። ጌታ ኢየሱስ ክርስቶስም አለት ብሎ ተጠርቷል። ክርስቶስ የማዘኑ ራስ ድንጋይ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 6ን ይመለከቷል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ሥራው ምሉእ ነው። ወገኖቼ ሆይ ይህ እንዴት ያለ እግዚአብሔርን ከፍ ከፍ የሚያደርግ መዝሙር ነው። በእኛም ሁሉ ጊዜ ሊመሰገን ይገባዋል። ጌታ ለእግዚአብሔር ጸጋ የሕዝቡ ምላሽ ክፋት ይሆናል ማለት ነው። እዚህ ላይ እንደምንመለከተው እስቲላችሁ ለእግዚአብሔር ጸጋ የሕዝቡ ምላሽ ምን ሆኖ ተገኘ ማለት ነው? ክፋት ሆኖ ተገኘ። እንዲህ ይላል፣ እነርሱ ረከሱ፣ ልጆችም አይደሉም፣ ነውርም አለባቸው፣ ጠማማና ገልበጥባጣ ትውልድ ናቸው፣ ደንቆሮ ብላተኛም ያልሆነ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህን? የገዛ አባታ አይደለምን? የፈጠረህና ያጸና እርሱ ነው ይላል። ዘዳግም 32 ከቁጥር 5 እስከ 6 ያለውን ስፍራ ይመለከቷል። ከፈጣሪነቱ የነተነሳ እግዚአብሔር ለእስራኤል አባቱ ነው። በዚህ ስፍራ መበጀትን አልጠቀሰም። በአንድ ወገን እርሱ የሰውን ዘር ሁሉ ፈጥሯልና የሰው ልጅ ሁሉ አባት ነው። አዳምን መጀመሪያ በፈጠረው ጊዜ አዳም የእግዚአብሔር ልጅ ተብሎ ተጠርቶ ነበር፣ ግን እርሱ በኃጢአት ወደቀ። ከዚያ በኋላ በኢየሱስ ክርስቶስ በማመን የእግዚአብሔር ልጆች ከተባሉት በስተቀር ማንም የእግዚአብሔር ልጅ ተብሎ አልተጠራም። ጠቅላላ የሰው ልጅ ቤተሰብ ጠማማ ትውልድና ደንቆሮ ሕዝብ ተብሏል። እስቲ የእግዚአብሔር መልካምነት ስለሚያወሳው ክፍል ደግሞ ከዚህ ቀጥለን እንመልከት። ከቁጥር 7 እስከ 14 የምናገኘው ባለው ስፍራ የምናገኘው የእግዚአብሔርን መልካምነት የሚተርክ ግጥም ድንቅ ቅኔ ነው። የድሮውን ዘመን አስብ፣ የብዙ ትውልድን ማመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ፣ የአዳምን ልጆች በለየ ጊዜ፣ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። የእግዚአብሔር ዕድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው ይላል። ዘዳግም 32 ቁጥር 7ና 9ን መመልከት ይቻላል። ቁጥር 8 ፈጽሞ ያልተለመደ ነው። እስከ ዛሬ ስለ እርሱ አጥጋቢ ገለጻ ሰምቼ አላውቅም። የዓለም ሕዝብ በእስራኤል ልጆች ቁጥር ተለክቷል። በሌላ አነጋገር የዓለም አገሮች ድንበር በእስራኤላውያን ቁጥር መሠረት ተስተካክሏል ማለት ነው። ይህ በዚህ ዘመን ሰፋ ያለ ጥናትን የሚጠይቅ ነው። ይህም አይሁዳውያንና መሬታቸው በዓለም አንገብጋቢ የሆነበትን ምክንያት ያስረዳል። ቁጥር 10ን ይመለከቷል። በዚያ ጩኸት በበዛበት ታላቅና አስፈሪ ምድረ በዳ እግዚአብሔር ሕዝቡን መራ ጠበቃቸው። ለምን? እንደ ዓይኑ ብሌን ነበሩ። ይህ ድንቅ አገላለጽ ነው። ቁጥር 10ን ይመለከቷል ብያለሁ። አሁን ደግሞ በመጽሐፍ ቅዱስ ከሰፈሩት ታላላቅ አረፍተ ነገሮች አንዱን እንመለከታለን። እስቲ ከቁጥር 11 እስከ 12 ያለውን እናንብብ። ንስር ጫጩቶቹን እንደሚያወጣ በእነርሱ ላይም እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም ይላል። ወገኖቼ የንስር ጫጩቶች ክንፋቸውን መዘርጋትና መብረር እስከሚችሉ ድረስ የወላጆቻቸውን ክብካቤ አይለያቸውም። ቀን ቀን ይመግቧቸዋል፣ ማታ ማታም ይጠብቋቸዋል። ነገር ግን ጊዜው ሲደርስ ክንፋቸውን ይዘረጉ ዘንድ እናቲቱ ከጎጇ ትገፈትራቸዋለች። ነገር ግን ጫጩቱ መብረር ካልሆነለት እናቲቱ መልካም ክንፎቿን ዘርግታ ከስር ትገባለች። ጫጩቷንም ተሸክማ ወደ አለት ትወስደውና ለጥቂት ቀናት የሚሆነውን ምግብ ትሰጠዋለች።
በሌላ ቀን ደግሞ አውጥታ ትሞክራለች። እግዚአብሔርም የራሱ የሆኑትን የሚቃኘው በዚያ አቋሃን ነው። እግዚአብሔር ወገኖቼ አንዳንድ ጊዜ ከጎጆአችን የሚያወጣን ስለማይወደን ሳይሆን በረራን እንድንማር ነው። ለርሱ መኖርን እንድንማር እግዚአብሔር ይፈልጋል። ስለ ህዝቡ ክህደት ደግሞ የሚናገረውን ክፍል በቁጥር 15 ላይ እናገኛለን። ይሽሩን ወፈረ ረገጠ ወፈረ ደነደነ ሰባ የፈጠረውንም እግዚአብሔርን ተወ የመዳኒቱን ማምላክ ናቀ ይላል። ይሽሩን ለእስራኤል ሌላ ስሙ ነው። አስተዋላችሁ? ይሽሩን ለእስራኤል ሌላ ስሙ ነው። እስራኤል ወፈረ እናም እግዚአብሔርን ተወ። ይዛሬ በእኛ እግዚአብሔር በባረከን አስተዋላችሁ? ይዛሬ በእኛ እግዚአብሔር በባረከና ማኞች መካከል ቁልጭ ብሎ የሚታይ ስዕል ነው። ዛሬ እንደምናስተውለው ክርስቲያኖች ከሚያጉረመርሙ ሰዎች ጋር ተመሳስለዋል። ሰባ ወፈረ የሚለው ቃል ህዝቡ ቅባት ያለበትን ምግብ ያገኙ እንደነበረ ያመለክታል። በበለጠቁ ጊዜ አለታቸው የሆነውን አምላክ አስፈላጊነቱንም ረሱ። በጣም የሚያሳዝን ነገር ነው። ከቁጥር 16 እስከ 18 ያለውን ስፍራ በኋላ ተመልከቱ። የእግዚአብሔር ፍርድ በእነርሱ ላይ ምን እንደነበረ ደግሞ ቀጥለን እንመለከታለን። ከቁጥር 19 እስከ 25 ባለው ቀጣይ ክፍል እግዚአብሔር በሕዝቡ ላይ የሰጠውን ፍርድ እንመለከታለን። እንዲህ ይላል፣ ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ፣ ፊቴን ሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ አያለሁ። ጠማማ ትውልድ ያልታመኑም ልጆች ናቸው ይላል። እግዚአብሔር ፊቱን ከእነርሱ እንደሚሰውር ይናገራል። ራሱን አይገልጽላቸውም። የእግዚአብሔር ትዕግስት። ከቁጥር 26 እስከ 42 ያለው ቀጣይ ክፍል ደግሞ እግዚአብሔር ሕዝቡን በትዕግስት እንደጠበቀ ይገልጻል። አስተዋላችሁ? እግዚአብሔር ሕዝቡን በትዕግስት እንደጠበቀ ይናገራል። እበትናቸዋለሁ አልኩ፣ ከሰዎችም መካከል መታሰቢያቸውን አጠፋለሁ። ነገር ግን ጠላቶቻቸው እንዳይታበዩ እጃቸውን ከፍ ከፍ አለች እንጂ እግዚአብሔር ይህን ሁሉ አላደረገም እንዳይሉ ስለ ጠላቱ ቁጣ ፈራሁ ይላል። ከቁጥር 26 እስከ 27 ያለውን ስፍራ ይመለከቷል። እግዚአብሔር ወዳጆቼ እስራኤልን በስፍራ ሁሉ እንደሚበትናቸው ይናገራል። የፈራው ግን የጠላታቸውን ቁጣ ነበረ። ሕዝቤን እንዲጎዷቸው ወይም እንዲያጠፏቸው አልወድም በማለት ተናገረ። ነገር ግን ጠላቶቻቸው እንዳይታበዩ እጃችን ከፍ ከፍ አለች እንጂ እግዚአብሔር ይህን አላደረገም እንዳይሉ ስለ ጠላቱ ቁጣ ፈራው ይላል። ከቁጥር 28 እስከ 31 ያለውን አለፍ ብላችሁ በኋላ ተመልከቱ። ዘዳግም 32 ከቁጥር 28 እስከ 31 ያለውን በኋላ ተመልከቱ። በዚህ እንዴት ያለ ድንቅ ስዕልና ያለን በዚህ ክፍል እግዚአብሔር ለሕዝቡ ግድ ይለዋል። ሊበጃቸውና ሊያድናቸው ይፈልጋል። እስቲ በኋላ ከቁጥር 28 እስከ 31 አሁን የነገርኳቸውን ስፍራ አንብቡ። እግዚአብሔር ስለ ሕዝቡ ሲገደው እንመለከታለን። የምድር አሕዛብ በእስራኤል ይባረካሉ። አስተዋላችሁ? የምድር አሕዛብ ሁሉ በእስራኤል ይባረካሉ። አሁን ወደ መዝሙሩ የመጨረሻ አንጓ ደርሰናል። ይህም አሕዛብ ሁሉ በእስራኤል እንደሚባረኩ የሚገልጸው ነው። ቁጥር 43ን እናንብብ። የባሪያዎቹን ደም ይበቀላልና ጠላቶቹንም ይበቀላቸዋልና ምድሪቱንና ሕዝቡን ይክሳልና እናንተ አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ይህ ያስደናቂው የሙሴ መዝሙር ፍጻሜ ነው። ሙሴም የኔዌም ልጅ ኢያሱ የዚህችን መዝሙር ቃሎች ሁሉ በሕዝቡ ጆሮ ተናገሩ። ሙሴም ይህን ቃል ሁሉ ለእስራኤል ሁሉ ተናግሮ ፈጸመ ይላል። ዘዳግም 32 ከቁጥር 44 እስከ 45 ያለውን ስፍራ ይመለከቷል። የመጨረሻው ጠንካራ ምክር። እስቲ ከቁጥር 46 እስከ 47 ያለውን ደግሞ አብረን አንድ ላይ እናንብብ። እርሱም እንዲህ አላቸው፣ የዚህን ሕግ ቃሎች ሁሉ ይጠብቁና ያደርጉ ዘንድ ልጆቻችሁን እንድታዙበት ዛሬ የምመሰክርላችሁን ቃል ሁሉ በልባችሁ አኑሩት። ይህ ቃል ሕይወታችሁ ነው እንጂ ለእናንተ ከንቱ አይደለምና በዚህም ነገር ተወርሷት ዘንድ ዮርዳኖስን ተሻግራችሁ በምትገቡበት ምድር ረጅም ዘመን ትቀመጣላችሁ ይላችኋል። ዛሬም ቢሆን ወገኖቼ በያብያተ ክርስቲያናቱ የማይታዘዙ እግዚአብሔር ሲናገራቸው የማይፈጽሙ በተግባርም ላይ የማያውሉ ብዙ ክርስቲያኖች አሉ። ይህ የተለመደ ባህሪ የሆነ መጥቷል። እግዚአብሔር ከመሰጠን በረከት እንዳንቆረጥና እንዳንጠፋ መታዘዝ አለብን። ካህኑ ወንጌላዊው በቀና መንገድ ሊገስጸን ሊያዘን ይፈልጋል። እኛ ደግሞ ስጋነታችንን ይዘን እንቢ ያልን ትክሻችንን የምናሳብጥ ስመ ክርስቲያንን አንግበን የምንዞር ብዙዎች በቤተ ክርስቲያን ጓሮና ፊት ለፊት አለን። እግዚአብሔር የመታዘዝን መንፈስ በልባችን ውስጥ ያፍስ ወዳጆቼ ሆይ። በዚያም ቀን እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ወደዚህ በኢያሪኮ አንጻር በሞዓብ ምድር በአባሪም ተራራ ውስጥ ወዳለው ወደ ናባው ተራራ ውጣ። ለእስራኤልም ልጆች ርስት አድርጌ የምሰጣቸውን የከነዓንን ምድር እይ። ወንድምህን አሮን በሆር ተራራ እንደሞተ ወደ ወገኖቹም እንደተከማቸ በወጣህበት ተራራ ሙት፣ ወደ ወገኖችህም ተከማች። በእስራኤል ልጆች መካከል በዲን ምድረ በዳ በቃዴስ ባለው በመረባ ውሃ ስለበደላችሁኝ፣ በእስራኤልም ልጆች መካከል ስላልቀደሳችሁኝ ምድሪቱን ታያለህ እንጂ ወደዚያች እኔ ለእስራኤል ልጆች ወደምሰጠው ምድር አትገባም ይላል። ዘዳግም 32 ከቁጥር 48 እስከ 52 ያለውን ስፍራ ይመለከቷል። ዘዳግም 32 ከቁጥር 48 እስከ 52 እግዚአብሔር በዚህ ስፍራ ለሙሴ የተናገረውን ቃል አስቡ ወገኖቼ። አትገባም ብሎታል። የሕጉ ተወካይና የሕጉ አምጪ የነበረው ሙሴ ወደ ምድሪቱ መግባት አልቻለም። ሕግ አጥባቂ መሆን በርግጥም እንቅፋት ነው። ሕጉ ኃጢአትን ገላጭ እንጂ አስወጋጅ አይደለም። ሕጉ ማዳን አይችልም። ሕጉ ሙሴን ወደ ምድሪቱ ማስገባት አልቻለም። ወዳጆቼ ሕግ እኛን ወደ በረከት ስፍራ ሊያመጣን አይችልም። አስተዋላችሁ? ሕግ እኛን ወደ በረከት ስፍራ ሊያመጣን አይችልም። እንግዲህ የተከበራችሁ አድማጮች የዘዳግም 32 ጥናታችን በዚህ ያበቃና ወደ ዘዳግም ምዕራፍ 33 እንሸጋገራለን። የዚህ የዘዳግም ምዕራፍ 33 አብይ ያሳቡ ሙሴ 12ቱን ነገዶች ስለመባረኩ የሚል ይሆናል። ሙሴ 12ቱን ነገዶች ስለመባረኩ የሚል ይሆናል። አድማጮቼ ከመሞቱ በፊት ሙሴ ለመጨረሻ ጊዜ በአደባባይ ያደረገው ነገር ቢኖር እያንዳንዱን ነገድ ጠርቶ መባረኩ ነበር። አስተዋላችሁ? ሙሴ ከመሞቱ በፊት ለመጨረሻ ጊዜ በአደባባይ ያደረገው ነገር ቢኖር እያንዳንዱን ነገድ ጠርቶ መባረኩ ነበር። እስቲ ቁጥር 1ን እንመልከት። የእግዚአብሔር ሰው ሙሴ ሳይሞት የእስራኤልን ልጆች የባረከባት በረከት ይህቺ ናት ይላል። ሙሴ መባረኩን በሮቤል ነበር የጀመረው። ሮቤል በሕይወት ይኑር አይሙት፣ ሰዎቹም በቁጥር ብዙ ይሁኑ ይላል። ቁጥር 6ን ይመለከቷል። ስለ ይሁዳ ደግሞ የሚከተለውን ተናገረ፣ መሲሁ የሚመጣውም ከይሁዳ ነገድ ነው። የይሁዳ በረከት ይህ ነው፣ እንዲህም አለ፣ አቤቱ የይሁዳን ድምፅ ስማ፣ ወደ ወገኖቹም አግባው፣ እጆቹ ይጠንክሩለት፣ በጠላቶቹ ላይ ረዳት ትሆነዋል ይላል። ቁጥር 7ን ይመለከቷል። ዘዳግም 33 ቁጥር 7ን ተመልከቱ። ቀጥሎ ያለው ደግሞ ስለ ሌዊ ነገድ የተናገረ ሲሆን የአሮን ክህነት ሥልጣን የሚገኘው ከሌዊ ነገድ ነው። ሕጉን ማስተማርም ለእነርሱ የተሰጠ ኃላፊነት ነበር። ሕዝቡ የሚባረኩትም በሌዊ ነገድ አማካይነት ነው። ቱሚምህና ኡሪምህ ለቅዱስህ ሰው ነው። በማሳ ለፈጠንከው በመሪባ ውሃም ለተከራከርከው ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምራሉ። በፊትህ ዕጣንን በመሠዊያም የሚቃጠል መሥዋዕት ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁንም ሥራ ተቀበል። የሚነሳበትን ወገቡ ጋው፣ የሚጠሉትም አይነሱ ይላል። ዘዳግም 33 ቁጥር 8 እንዲሁም አለፍ ብሎ ቁጥር 10ና 11ን ተመልከቱ። ከዮሴፍ ነገዶች ማለትም በኤፍሬምና በምናሴ አማካይነት ለእስራኤል የምታደርሳት በረከትም ይኖራል። ቁጥር 4 ደግሞ በጣም አስገራሚ ስለሆነ በረከት ይናገራል። ስለ አሴርም እንዲህ አለ፣ አሴር በልጆች የተባረከ ይሁን፣ ወንድሞቹ የተወደዱ ይሁን፣ እግሩንም በዘይት ውስጥ ያጥልቅ ይላል። በጣም የሚገርመው ደግሞ ከጥቂት ዓመታት በፊት ከአሴር ምድር ተነስቶ እስከ ሰሜናዊ እስራኤል የሚደርስ ዘይት ቧንቧ መዘርጋቱ ነው። ምናልባት አንድ ቀን ቧንቧው ዘይት ማስተላለፍ ይጀምር ይሆናል። ይሽሩን ሆይ በሰማያት ላይ ለረዴት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላትን ከፊት አውጥቶ አጥፋው ይላል። እስራኤልም ተማምኖ ያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። ሰማያቱም ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረዴትህ ጋሻ የከፍተኛነትህ ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል። ከቁጥር 26 እስከ 29 ያለውን ስፍራ ይመለከቷል። ወዳጆቼ እስራኤላውያን ለእግዚአብሔር ከታዘዙ እነዚህን በረከቶች ሁሉ ያገኛሉ። እንግዲህ አድማጮች የምዕራፍ 33 ጥናታችንን በዚህ ላይ እናበቃለን። በመቀጠል ደግሞ የመጨረሻውን ምዕራፍ የዘዳግም ማለቴ ነው ምዕራፍ 34ን እናቀርብላችኋለን። የዘዳግም ምዕራፍ 34 አብይ ሐሳቡ እንግዳና ያልተለመደ የሙሴ አሟሟት የሚል ይሆናል። የዚህ የዘዳግም ምዕራፍ 34 አብይ ሐሳቡ እንግዳና ያልተለመደ የሙሴ አሟሟት የሚል ነው። በሌላ ወገን ደግሞ አይደለም ሙሴ አይደለም ስለ ራሱ የጻፈው የሚል ክርክርም ተነስቷል። እንደሚሞት ጌታ ራሱ ነግሮት ነበር። ስለዚህም ስለ ሞቱ የጻፈው ራሱ ሙሴ ነው ማለት ይቻላል። ከመሞታቸው በፊት ስለ ማንኛውም ጉዳይ በዝርዝር በጽሑፉ ያሰፈሩ ብዙ ሰዎችን ቀብር ሥርዓት ፈጽሜያለሁ፣ ሌሎች ብዙ ሰዎች ደግሞ ይህ ክፍል ከመጽሐፈ ኢያሱ የተወሰደ ነው ይላሉ። በጥንት ጊዜ እንዳሁኑ ዘመን መጽሐፍት አልተከፋፈሉም ነበርና ያባባላቸው እውነት ሊሆን ይችላል። ብሉይ ኪዳን በተለያዩ የብራና ጥቅሎች ነበር የተጻፈው። በአንዱ ጥቅል ከአንድ በላይ መጽሐፍ ሊኖር ይችላል። እንዲህ ከሆነ ደግሞ እንደ ተባለው የመጽሐፈ ኢያሱ መጀመሪያ ሊሆን ይችላል ማለት ነው። ዘዳግም 34 ከቁጥር 1 እስከ 6 ያለውን ስፍራ ተመልከቱ። ዘዳግም ምዕራፍ 34 ከቁጥር 1 እስከ 6 ያለውን መመልከት ይቻላል። ሙሴም ከሞአብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገላድን ምድር የንፍታሌምንም ምድር ሁሉ የፍሬምንምና የምናሴንም ድምር እስከ ምዕራብም ባህር ድረስ ያለውን የይሁዳን ምድር ሁሉ ደቡብንም እስከ ዞአር ድረስ ያለውንም የዘንባባ ዛፎች ያሉበትን ከተማ የኢያሪኮን ሸለቆ ሜዳ አሳየው። እግዚአብሔርም ለዘርህ ሰጣታለሁ ብዬ ለአብርሃምና ለያዕቆብ ለይስሐቅም የማልኩላቸው ምድር ይህች ናት፣ በዓይን እንድታያት አደረግሁ፣ ነገር ግን ወደዚያች አትሻገርም አለው። የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞአብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞአብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀም ይላል። የሙሴ መቃብር ያልታወቀው ለምንድን ነው? ምክንያቱም ሙሴ እንደገና ከሞት ይነሳል፣ ወደ ተስፋይቱ ምድርም ይገባል። ጌታ ኢየሱስ በመለወጥ ተራራ ላይ በነበረበት ጊዜ ሙሴና ኤልያስ አብረውት መታየታቸውን ታስታውሱ ይሆናል። ስለዚህ ሙሉ አድሮ ሙሴ ወደ ተስፋይቱ ምድር ገብቷል ማለት ነው። ሕግ ሙሴን ወደ ምድሪቱ እንዳይገባ ቢያደርገው ጌታ ኢየሱስ ግን አስገብቶታል። ደስ አይላችሁም ወገኖች? ሕግ ሙሴን ወደ ምድሪቱ እንዳይገባ ቢከለክለውም እንኳ ጌታ ኢየሱስ ግን አስገብቶታል። እግዚአብሔር ይመስገን። እኔ ይሄ ደስ ያሰኘኛል። ሙሴ እኮ ብዙ ጊዜ ለፍቷል ወገኖቼ፣ ይህን ሕዝብ እየመራ ብዙ ብዙ ደክሟል። ጌታ ኢየሱስ ግን ወደ ተስፋይቱ ምድር አስገባው። ጌታ የተመሰገነ ይሁን። ከቁጥር 7 እስከ 8 ያለውን ስፍራ ተመልከቱ። ሙሴም በሞተ ጊዜ እድሜው 120 ዓመት ነበር። ዓይኑ አልፈዘዘም፣ ጉልበቱም አልደነዘዘም። የእስራኤልም ልጆች በሞአብ ሜዳ 30 ቀን ለሙሴ ያለቀሱለት የልቅሶ ወራት ተፈጸመ ይላል። እስቲ እንደገና ልጠይቅ፣ ለምንድነው የሙሴ መቃብር ምስጢር የሆነው? ምክንያቱም በመለወጥ ተራራ ከጌታ ኢየሱስ ክርስቶስ ጋር ሙሴ እንዲገለጥ ሰይጣን አይፈልግም። የሙሴን ቀብር ሥርዓት የፈጸመው ራሱ እግዚአብሔር ነበር። እንዴ ደስ አሰኛችሁም ወዳጆቼ! የዘዳግም መጽሐፍ ወገኖቼ በሙሴ ሞት መደምደሙ ያሳዝናል። ይሁን እንጂ በመጽሐፈ ኢያሱ ውስጥ እስራኤላውያን ወደ ተስፋው ምድር ሲገቡ እንመለከታለን። ተስፋ መቁረጥ የለብንም። እግዚአብሔር ለተለተኛንም እንዲው ይመራናል። እግዚአብሔር እየተመሰገነ ይሁን።
ላይ ከፍ ብለ ያለ
ከባድ
ባትናብስ ተቀምበሬን የሰበርክ ያስቀምጠ ምስኪኑን የባረክ ክበር ንገስ ጌታ ክበር ንገስ ክበር ንገስ ኢየሱስ ክበር ንገስ በሰማይ ምየል እንዳንተ በምድር ምየል
በሰማይ ምየል እንዳንተ በምድር ምየል።
እንግዲህ የዛሬው ዝግጅታችን እዚህ ላይ ያበቃ ዘንድ ጥቂት ሰኮንዶች ቀርተውናል። እግዚአብሔር አምላካችን ከመጀመሪያው እስከ መጨረሻው ድረስ ደግሞ በመንፈስ ቅዱስ ኃይሉ ስለረዳን እጅግ አድርገን እግዚአብሔርን እናመሰግናለን። ልጽፉልን ለምትወዱ ሁሉ እንግዲህ አድራሻችን 1366 አዲስ አበባ ነው። ደግሞ አለ የመጽሐፍ ቅዱስ ጥናት በራዲዮ የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ደህና አደሩ።
ክበር ንገስ ጌታ ክበር ንገስ ክበር ንገስ ኢየሱስ ክበር ንገስ እንዳንተ በሰማይ ምየል እንዳንተ በምድር ምየል
እንዳንተ በሰማይ ምየል እንዳንተ በምድር ምየል።
አቱ መቅረዝ የሚመላለስ የይሁዳን በሳ ኢየሱስ ጌታ ነው። ቢሆን ነገር ዙፋኑ ጸኑ ነው። ክበር ንገስ ጌታ ክበር ንገስ ክበር ንገስ ኢየሱስ ክበር ንገስ በሰማይ ምየል እንዳንተ በምድር ምየል
በሰማይ ምየል እንዳንተ በምድር ምየል።